ናቸው። አንደኛው በማርቆስ ወንጌል ላይ ምዕራፍ 15 ላይ ኢየሱስ ክርስቶስ ነፍሱን ጠራ ይባላል እና ምን ማለት ነው? ነፍስ ሲል ምን ነው የሚገልጸው የሚል ነው። በዚህ ላይ ያው የተለያየ አመለካከቶች አሉ እና ኢየሱስ ክርስቶስ ያው ሰው ስለሆነ ነፍሱን ተወ ሲል በቃ ልክ እንደኛ ውስጡ ያለች ህይወት የምትሰጥ ነገር በቃ ሊሰጥ እንደ ማለት ነው ተብሎ ሚወስዱ ሰዎች አሉ። በሌላ በኩል ደግሞ አይ የኢየሱስ ክርስቶስ የሚወክለው አብን ነው፣ አብን ነው የሚያሳየው አሉ። ስለዚህ ምንድን ነው እኔ ግን ማሳያችሁ እዚህ ላይ ያለው አንድ ሰፋ ያለ ግንዛቤ ለማድረግ ይሞክራል። ነፍስ ስንል ምን ማለት ነው? ነፍስ ስንል በዘጸአት ፍልስፍና አንጻር ማለት ነው። ነፍስ ስንል ስለምንድን ነው የምናወራው? ዘጸአት ፍልስፍና ውስጥ የምናየው ነፍስ ሁሉ አንድ ነው ወይ የሚለውን ነው እናሳያችሁ የምንሞክረው። ነፍስ ሲባል አንድ ነገር የሚያስቡ ሰዎች ናቸው። የኢየሱስ ክርስቶስ ነፍስ ማለት በቃ ፍጹም ሰው ስለሆነ እሱ እኛ ውስጥ እንዳለችው አይነት ነፍስ ነው እሱም ያለው። እንደኛ አይነት ነፍስ ሁሉ ለፍርድ ይቀርባል። ስለዚህ የኢየሱስ ክርስቶስ ነፍስ እንደኛ አይነት ነፍስ ከሆነች አንድ ቀን ለፍርድ ትቀርባለች ወደሚለው ያስኬዳል። የእሱ ነፍስ ምን አይነት ነው? መጽሐፍ ቅዱስ ስንት አይነት ነፍስ አለ ስንል በትንሹ ሶስት አይነት ነፍስ አለ መጽሐፍ ቅዱስ ላይ። አንደኛው ነፍስ የምንለው ሁላችን የምናውቀው በዘፍጥረት ምዕራፍ 2 ላይ የተገለጸው ነፍስ በዋናነት የሚጠቀሱ ሶስት አሉ። በዛ ወቅት ላይ በኤክስፕሬሽን ደረጃ ሲገለጹ ይኖራሉ፣ ግን በዋናነት ሶስት አይነት ነፍስ ይገለጻሉ። አንደኛ እንደ ሰው ነፍስ ነው። ይሄ በዘፍጥረት መጽሐፍ ያው እግዚአብሔር ምዕራፍ 2:7 ላይ እግዚአብሔር ሰውን ከምድር አፈር አበጀው በአፍንጫውም የሕይወት እስትንፋስ አሳለበት ሰውም ሕያው ነፍስ ያለው ሆነ ይላል። ይሄ የሰው ነፍስ ነው። ሌላው መክብብ ላይ መክብብ ምዕራፍ 9 ላይ እንግዲህ ከዚህ መካከል ላይ የኢየሱስ የተኛው ነው የሚለውን እናያለን ማለት ነው። መክብብ ላይ ምዕራፍ 9 መክብብ ምዕራፍ 9 ምዕራፍ 3:16 ጀምሮ ባነበው ደግሞ ከፀሐይ በታች በፍርድ ስፍራ ኃጢአት፣ በጽድቅም ስፍራ ይቅርታ፣ ደግሞም ከፀሐይ በታች በፍርድ ስፍራ ኃጢአት፣ በጽድቅም ስፍራ ኃጢአት እንዳለ አየሁ። እኔ በልቤ በዚያ ለነገር ሁሉ እና ለስራ ሁሉ ጊዜ አለ እና በጻድቅ እና በኃጢአተኛ ላይ እግዚአብሔር ይቀጣል። እኔ በልቤ እንዲህ ስለ ሰው ልጆች እንስሳ እንደ እንስሳ መሆናቸውን እያዩ እግዚአብሔር ይፈትናቸዋል አለ። የሰው ልጆች እና የእንስሳ እድል ፈንታቸው አንድ ነው፣ ድርሻቸውም ትክክል ነው። አንዱም እንደሚሞት ሌላውም እንዲሁ ይሞታል። ሁሉም እስትንፋስ አንድ፣ ሁሉም ፈንት ነው።
ሰው ከእንስሳ ብልጫ የለም። ሁሉ ወደ አንድ ቦታ ይሄዳል። ሁሉ ከአፈር ነው። ሁሉም ወደ አፈር ይመለሳል። ይህንና የሰው ልጆች ነፍስ ወደ ላይ እንደምትወጣ የእንስሳም ነፍስ ወደ ታች ወደ ምድር እንደምትወርድ የሚያውቀው ማለት ነው። የሰው ነፍስ አለ፣ የእንስሳ ነፍስ ደግሞ አለ። የሰው ነፍስ ወደ ላይ ይወጣል። ማን ነው የሚያውቀው? ይሄን አለ ዕብራውያን እዛው የሰው ነፍስ ወደ ላይ እንደሚወጣ መክብብ 12:7 ላይ ተጽፏል። ወደ ላይ የሚወጣ ነፍስ አለ፣ ወደ ታች የሚወርድ ነፍስ ደግሞ አለ። የእንስሳ ነፍስ ወደ ታች ነው ይላል መክብብ 12:7 ላይ። አፈርም ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪ ናት። እንዴት የሰው ነፍስ ወደ ላይ ነው የሚሄደው? የእንስሳ ነፍስ ደግሞ አለ። ስለዚህ የሰው ነፍስ አለ፣ የእንስሳ ነፍስ አለ። እሺ፣ ሶስተኛውስ የት ነው ያለው? ሶስተኛው ነፍስ ዘሌዋውያን ላይ መጀመሪያ ምዕራፍ 25 ነው የሚለው መሰለኝ። ምዕራፍ 25ን ቁጥር 11 ላይ ያለው ብታዩት፣ ማደሪያዬንም በእናንተ መካከል አደርጋለሁ፣ ነፍሴም አትጸየፋችሁ። ቁጥር 1 ላይ እኔ እግዚአብሔር አምላካችሁ ነኝና ለእናንተ ጣዖት አታድርጉ ብሎ ነው የሚጀምረው። እግዚአብሔር ነው የሚናገረው እና ማደሪያዬን በእናንተ መካከል አደርጋለሁ ነፍሴም አትጸየፋችሁ ይላል። እንደገና ቁጥር ምዕራፍ 25 ያልኳችሁ መሰለኝ 26 ግን ነው ይሄ ያነበብኩት። 26ን ቁጥር 1 ነው ያነበብኩት። እዛ ደግሞ ቁጥር 11 26 ቁጥር 1 የእግዚአብሔር አምላካችሁ ነኝና ለእናንተ ጣዖት አታድርጉ ይልና ቁጥር 11 ላይ ማደሪያዬንም በእናንተ መካከል አደርጋለሁ ነፍሴም አትጸየፋችሁ ይሰማል አይደለ?
አዎ እየሰማን ነው።
ከዛ ቁጥር 30 ላይ ሄዳችሁ ደግሞ ምዕራፍ 26 ቁጥር 30 ላይ የኮረብታ መስገጃዎቻችሁን አፈርሳለሁ፣ የፀሐይ ምስሎቻችሁንም አጠፋለሁ፣ ሬሳችሁንም በጣዖቶቻችሁ ሬሳዎች ላይ ጥላለሁ፣ ነፍሴም ትጸየፋችኋለች። እንግዲህ እግዚአብሔር ነፍስ አለ። እግዚአብሔር ነፍሴ የሚለው ነገር አለ። ምኑን ለመግለጽ ነው ብለው እንዳለ ሆኖ እግዚአብሔር ነፍስ አለው ተብሏል። ስለዚህ የእግዚአብሔር ነፍስ፣ የሰው ነፍስ እና የእንስሳ ነፍስ እናያለን ማለት ነው። ስለዚህ ኢየሱስ ክርስቶስ አለው ከተባለም የሚኖረው የእግዚአብሔር ነፍስ ለፍርድ አይቀርም። የኢየሱስ ክርስቶስ ነፍስ አለው የለም አለውን እንቅርቁስ አንገባም ነፍስን ተሳታ ስለሚ ነፍስ አለው ምን የተኛው ነፍስ ነው ያለው የእግዚአብሔር ነፍስ ነው የሰው ነፍስ ነው ወይስ የእንስሳ ነፍስ ነው የሚለው ላይ ነው እንስሳ ነፍስ የሚለው ምንም አያከራክርም እንስሳ አይደለም ስለዚህ እንስሳ ነፍስ አለች የሰው ነፍስ ግን እና ከእግዚአብሔር ነፍስ መካከል ብዙ ጊዜ እግዚአብሔር ነፍስ የለውም ብሎ ስለሚያስቡ ነው። ኢየሱስ እግዚአብሔር ከሆነ ያ የእግዚአብሔር ነፍስ በሱ ውስጥ አለ። ሰው ነው ብለን ስንልም ያ የሰውነቱ ነፍስ ያ የእግዚአብሔር ነፍስ ነው። የሰው ነፍስ የተኛውን እንደሆነ መጽሐፍ ቅዱስ ያስተምራል። ግን ከእግዚአብሔርነት የሚያየን እንደሆነ ኢየሱስ እግዚአብሔር ነው የሚለውም ሰውም ቢሆን እግዚአብሔር ነፍስ አለው እሺ ብሎ እግዚአብሔር ይናገራል። ስለዚህ ያ የእግዚአብሔርነቱን ነፍስ ሊሆን ይችላል ማለት ነው። የሰው ነው ብሎ የሚልም ሰው ነፍስ የለውም ማለት አንችልም። በሰውነት ነፍስ አለው ብሎ ሊናገር ይችላል። የሰው ነፍስ ነው ብሎ በዛ ብቻ ላይ መደገም አይቻልም። ኢየሱስ ክርስቶስ አብ በሱ ውስጥ ለመኖሩ ማስረጃው የነፍሱ በሱ ውስጥ የመሆን ያለመሆን ተደርጎ መወሰድ አይቻልም። ያ ኤክስፕሊሲትሊ ለብቻው በግልጽ ኢየሱስ ክርስቶስ አብ በውስጡ እንዳለ በግልጽ ያስቀመጠበት ሌላ መረጃዎች ስላሉ እንደው ነፍሱን እንደዛ በዛ ደረጃ ለመግለጽ የሚሄዱ በነፍስ የሚሄዱ ትንሽ ሊከብድባቸው ይችላል። ታስቡበት ግን እግዚአብሔር ነፍስ የለውም በቃ ነፍስ ከተባለ በውስጥ ያለው እግዚአብሔር መሆን አያመለክትም ለሚሉ ሰዎች እግዚአብሔር ነፍስ እንዳለው ስላለ ያ አስኬዳቸው። ግን ወርደን ደግሞ የአብንም በውስጥ መሆኑን ለማስረዳት ከነፍስ ጋር ማነጻጸሩ ብዙ ጊዜ ምስክርነት ላይ ጊዜያችን ያባክሰታል ጊዜያችን ያባክንባል። እንደዚ አይነት ነገር በሚገጥማቸው ጊዜ ነፍስ ብዙ አይነት ነፍስ እንዳለ ኢየሱስ ክርስቶስ ውስጥ ያለው ነፍስ የተኛው ነፍስ ነው። የሰውነት ነፍስ ብቻ እንዳትለው የእግዚአብሔር ነፍስ አለ። ስለዚህ ለሚተው የኛውን ነው ብለው ማለት እንደማይችሉ ማሳየት ይጠቅማል። ነገር ግን እኛ ኢየሱስ ክርስቶስ በአብ እንዳለ በአብ በወልድ ውስጥ እንዳለ እግዚአብሔር በወልድ እንደተገለጠ በክርስቶስ እንደተገለጠ ለማብራራችን ነፍሱን ተጠቀሙ ጊዜያችን ይበላበት ይችላል በነገር ይወሰድሩ ነው። እዛ አሁንም ዳይሬክሽን ስፔሊኮ ኢሳያስ 48 ነው። ኢሳያስ 48 ብዙ ጊዜ በሶስት አካላት የሚያምጡ ሰዎች ይህን ምስል እንደ ማስረጃ አድርገው ያቀርባሉ። ምንድን ነው ኦኬ፣ የኛውን ከመመለሴ በፊት እግዚአብሔርና ምን ነው መንፈስ ቅዱስና የእግዚአብሔር መንፈስ የሚለው ልዩነት አለ ወይ የሚለውን እንይ። በመጽሐፍ ቅዱስ መሰረት እነዚህ ቃላቶች ኢንተርቼንጀብል ናቸው። እግዚአብሔር መንፈስና መንፈስ ቅዱስ፣ የክርስቶስ መንፈስና መንፈስ ቅዱስ፣ እነዚህ ኢንተርቼንጀብል ማለት በተለዋዋጭነት ይጠቀማቸዋል መጽሐፍ ቅዱስ። መንፈስ ቅዱስን የሚገልጹ አባባሎች ናቸው ሁሉ። ይህንን ለማስረዳት አሁን ከእናንተ ጋር እንደዚህ ልንግባባ እንችላለን። ግን ትምህርቱን በማስረጃ ለሚፈልጉ ሰዎች መጽሐፍ ቅዱሳዊ ማስረጃ መስጠቱ አስፈላጊ ይሆናል። እግዚአብሔር ይመስገን። እንግዲህ አንደኛ ቆሮንቶስ ምዕራፍ 6 ላይ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ጥሩ ወይስ ስጋዊ እግዚአብሔር የተቀበላችሁ በእናንተ የሚኖር የመንፈስ ቅዱስ የተመጠጠሰውን አታውቁምን? ዋጋ ተገዝታችኋልና ለራሳችሁ አድርጉ። አሁን እዚህኛው ክፍል ላይ እዚኛ ምዕራፍ 6 ላይ ወይስ ስጋችሁ ከእግዚአብሔር የተቀበላችሁ በእናንተ የሚኖረው የምን ቤተ መቅደስ ነው የሚለው?
እግዚአብሔር የመንፈስ ቅዱስ ቤተ መቅደስ
የመንፈስ ቅዱስ ቤተ መቅደስ እዚህ ላይ በእናንተ የሚኖረው እናንተ ቤተ መቅደስ ናችሁ፣ በእናንተ ውስጥ የሚኖረው ደግሞ መንፈስ ቅዱስ። ስለዚህ የመንፈስ ቅዱስ አሁን አንደኛ ቆሮንቶስ ው ምዕራፍ 3 ላይ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ ሄዱ የእግዚአብሔር ቤተ መቅደስ እንትቆታል የእግዚአብሔርን መንፈስ እንዲኖርባቸው አታውቁም? ስለዚህ የማን ምንድን ነው የሚለው? እዛ ያ የመንፈስ ቅዱስ መኖሪያ ነው። ምዕራፍ 3 ቁጥር 16 ደግሞ የእግዚአብሔር ቤተ መቅደስ እንደሆነ የመንፈስ የእግዚአብሔርን መንፈስ ትሉታቸው እዚህ ጋር የእግዚአብሔር መንፈስ እዛ ላይ ግን ደግሞ የመንፈስ እዚህ የእግዚአብሔር መንፈስ እና መንፈስ ያው ኢንተርቼንጅ ነው። መንፈስ ቅዱስ የእግዚአብሔር መንፈስ ሊለው ይችላል መጽሐፍ ቅዱስ መንፈስ ቅዱስ ነው። ከዛም አልፈን ደግሞ ሐዋርያ ስራ ምዕራፍ ምዕራፍ 16 ላይ ሲሄዱ ምዕራፍ 16 ቁጥር 6 ላይ በእስያም ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው በእስያም ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርጊያና በገላትያ ሀገር አለው በሚስያም አንጻር በደረሱ ጊዜ አሁን እዚህ ጋር መንፈስ ቅዱስ ስለከለከላቸው ያለ ከዛ በሚስያም አንጻር በደረሱ ጊዜ ወደ ቢታንያ ሄዱ ይሄዱ ዘንድ ሞከሩ። ከዛ ምን ይላል? የኢየሱስ መንፈስ አልተፈረደም። ገላይ ምንድን ያለ? መንፈስ ቅዱስ ስላች ደግሞ ምን አለ? የኢየሱስ መንፈስ አለ። እዚህ መንፈስ ቅዱስ ስኩስ ተብሎ ሊገለጽ ይችላል፣ የኢየሱስ መንፈስ ተብሎ ሊገለጽ ይችላል፣ የእግዚአብሔር መንፈስ ተብሎ ሊገለጽ ይችላል ነው ማለት። አሁን ወደ ኢሳያስ 40 አይኒ ኢሳያስ 48 ላይ አሁን እዚህ ላይ የሚያወዳድሩት ምንድን ነው? እና ምትለውን ቃል ጌታ እግዚአብሔር እና ምትለውን ቃል ያወዳድ ጌታ እግዚአብሔር እና ማን ጌታ እግዚአብሔር እና መንፈስ ልከውኛል አይደለም። ጌታ እግዚአብሔር እና መንፈሱ ነው የማመን የጌታ እግዚአብሔር መንፈስ ስለተለያየ ነገር አይደለም። ያው አሁን ና ምትል ቃል ስላለች ጌታ እግዚአብሔር እና ካለ ስለተለያየ ነገር ነው ያወጣው የሚል ያቄ ነው እንደሰ ለዚህ እስኪ አንዳንድ ጥቅሶችን እንመልከት። ኤርሚያስ መጽሐፍ ላይ ይሄ በጣም የተሳሳተ ኮንሰፕት ያለው ኤርሚያስ 23:9 ላይ ይሉና ተመልከቱ። ኤርሚያስ 23:9 ላይ 23 ኤርሚያስ ምዕራፍ 23 ቁጥር 9 ከነቢያት ልቤ በውስጤ ተሰብሯል፣ አጥንቶቼ ታውከዋል። ከእግዚአብሔር የተነሳ ከቅዱስ ቃሉም የተነሳ የወይን ጠጅ እንዳሸነፈው እንደ ሰካራም ሰዎች አለ። እግዚአብሔር የተነሳ ከቅዱስ ቃሉም የተነሳ እግዚአብሔር ሌላ፣ ቅዱስ ቃሉ ሌላ ነው ማለት ነው። ኤፌሶን ምዕራፍ 6 ላይ ብትይ ኤፌሶን ምዕራፍ 6 ቁጥር 10 ኤፌሶን ምዕራፍ 6 ቁጥር 10 ኤፌሶን ምዕራፍ 6 10 ላይ ምን ይላል? ለቀረውስ በጌታና በኃይሉ ችሎት የበረታችሁ በጌታና ባለ እንግዲህ እና ስላለች ጌታ ሌላ ኃይሉ ሌላ እናደርገው። በጌታና በኃይሉ ችሎት ሌላ ደግሞ ይህ ከእንትን ማለት የሚመጣ ነው። ዝም ብሎ መጽሐፍ ቅዱስን መጽሐፍ ቅዱስን አጠቃቀም ካለማወቅ የሚመጣ ዝም ብሎ ተራ እንትን ማለት ነው። ገና በምን በዚህ መጽሐፍ ቅዱስ ላይ አሁን ዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ ዮሐንስ ወንጌል ምዕራፍ 14 ቁጥር 16 ምን ይላል? ኢየሱስም እኔ መንገድና እውነት ህይወትም ነኝ። መንገድና ስላለ ና ካለ መንገድ ይል ያለው እውነት ሲል ደግሞ ራሱ ነው። ራሱ የሚገለጽባቸው የተለያዩ መንገዶች ነው። መንገድም እሱ ነው፣ እውነትም እሱ ነው፣ ህይወትም እሱ ነው። እንዴት ሶስቱንም ነገር ኢየሱስ ይሆናል? በቃ ነው መንገድም እውነትም ህይወትም። እዛ ውስጥ ነው ሁሉም ነገር ያለው። አብም ያለው በሁሉ ውስጥ ነው። መንፈስ ቅዱስ የሚወጣው ከሱ ነው። ስለዚህ መንገድም እውነትም ህይወትም እሱ ነው። እዛ ነው ያለው ሁሉ ነገር። እዛ ነው። እዛ አካል ውስጥ ነው ሁሉ ነገር ያለው። ዘ ኦንሊ ዋን ሲቲ ካርቦን ፊዚካል ቦዲ ያለው ወንድ ብቻ እና ስላለ መንገድ እና ስላለ ብሎ ሌላ አካል መፍጠራቸው ስለ ራሱ ነው። ስለ ራሱ ሌላኛውን አስፔክት ነው ይዘን ሌላኛውን መንገድ እና ሌላኛውን ገጽታ ነው የሚገልጸው እንጂ ሌላ አካል ወይም ሌላ ነገር ነው። ራሱ መንገድም ነው እሱን ነው የሚያመለክተው። እውነትም እሱ ነው የሚያመለክተው። ስለዚህ ይሄ በና ምክንያት የሚሄደው ነገር ዝም ብሎ ጥልቀት የሌለው ተመሳሳይ ጥያቄ ተመሳሳይ ጥቅሶች ሊመጡላቸው ሊያስኬዱ የማይችሉ ውሃ የማይቋጥሩ አስተሳሰቦች አሉ። ለምሳሌ ሌላ እንድጨምርላችሁ አንደኛ ዮሐንስ ምዕራፍ 5 ቁጥር 21 ስታነቡ ምን ይላል? የእግዚአብሔር ልጅ እንደመጣ እውነተኛ የሚሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለ፣ እሱም ልጁ ኢየሱስ ክርስቶስ ነው። እና እርሱ እውነተኛ አምላክና የዘላለም ሕይወት ነው። ና ስላለ እውነተኛ አምላክ ሌላ፣ የዘላለም ሕይወት ዜጋ ነው ማለት አለ። ስለዚህ ኢሳያስ የሚያወራው ጌታ እግዚአብሔርና መንፈስ ሳይሆን ጌታ እግዚአብሔርና መንፈሱ የማን የጌታ እግዚአብሔር ሁለት የተለያዩ አካላት አሉ። የጌታ እግዚአብሔር መገለጫዎች ናቸው። ጌታ እግዚአብሔር በቃሉ ይናገራል፣ በመንፈሱ ደግሞ ይጎበኛል፣ ያድሳል፣ ይቀድሳል፣ ሰራም ስራ ይሰራል። የራሱ ገጽታ ነው፣ ሌላኛው ገጽታ ነው። ስለዚህ ነው ጌታ እግዚአብሔርና መንፈስ ልከውኛል ሳይሆን የሚለው ጌታ እግዚአብሔርና መንፈሱ የሚል ልብ ማለት ነው። ልብ ነው ሁሉ መርዳት ነው የሚያስፈልገው ማለት ነው። አይ ቲንክ በዚህ ደረጃ ልቶ ምናልባት ይሄ ጥያቄ ከዚህ ውጭ በሆነ በሌላ መንገድ ያቀርቡታል። ምናልባት ወንድም ይቺ ከዚህ በተለየ መልኩ የቀረበ ጥያቄ ከሆነ ሊሄድበት ይችላሉ። አለዛ ግን እኔ ራሴ ጥያቄ ፈጥሬ ራሴ አልጠይቃችሁ።
አዎ በዚህ መልኩ ነው ጥያቄ ቀረበው። እሺ እናመሰግናለን። እንድመረ ጌታ ኢየሱስ ይባርክ።
ኦኬ ዛሬ እንደው ድንገት ይዞ የመጣ ሰው አለ? ጥያቄ ይዞ የመጣ ሰው ይችንማ ጠይቃለሁ ብሎ ይዞ የመጣ አለ?
እኔ ጋ ያው ለሚቀጥለው ሳምንት የሚሆኑ አንድ ሶስት ጥያቄዎች አሉ።
እንትኑንም ማየት ትችላለህ። አንድ ሰው ቢያነብልኝ የእንግሊዝኛው ጥቅስ አሁን ኢሳያስ ምዕራፍ 48 ቁጥር 16 ይህ ጥቅስ የሚኖረው ወንድም ሶምሶን ነው። ወንድም ሶምሶን እስኪ ኢሳያስን ምዕራፍ 48 ቁጥር 16 በእንግሊዝኛው እስኪ አንብበት።
ሚሽ ቤኪ ፈይ ከተቀኝ
እሺ እንደዚህ አንዳንድ ጊዜ ወፍራም ሰዎች ከገጠሟችሁ፣ ወፍራም ስላችሁ በክብደት አይደል፣ አንዳንዴ እንዲህ በውይይት ላይ በእንግሊዝኛው በምንኛው የሚሉ አሉ። አንዳንድ እንደዚህ አይነት ከገጠሟችሁ በእንግሊዝኛው ላይ ሄዳችሁ ልታነቡላችሁ ትችላላችሁ ማለት ነው።
ኢሳያስ 48:16 በእንግሊዝኛው Come ye near unto me, hear ye this. I have not spoken in secret from the beginning, from the time that it was. There am I. And now the Lord God and His Spirit have sent me.
The Lord God and His Spirit. Yeah, hasun bitasno. Inji ila akar. ሎርድ ጋድ ኢን ሂስ ስፒሪት አሴ የራሱ መንፈስ ነው ማለት ነው። እግዚአብሔር ሲልከን በቃሉ ይናገራል። እንደገና ደግሞ በመንፈሱ በውስጣችን ስለሚሆን ነው። መንፈሴን በውስጥ አኖራለሁ ይላል። ኦኬ እሺ፣ ወንድም እንስማው። ወንድም ዲኪ ያንተን ጥያቄዎች እንስማቸውን ነው።
እሺ
ከዛ እንትን እናደርጋለን። በትንሹ የስማርታን ጥያቄ ብዙ ቀን የገፋ ነው ስለቆየን አንድ ሁለት ነጥቦችን ለዛሬ አዲስ እሷም የኔ ጥያቄ ሲሆን ሁሌ በየጊዜው መግፋት መጠፋት እስከኝለዋለሁ። እንዲሁም በረከትን ወይ ለግርቲም ጋረግ የሚያስብኝ አንድ ሁለት ነገሮች ማርታ አለሽ?
አዎ አለሁኝ። ታየ ሰማነ አይ ደስታል። ያው በሰፊው ለምንድታሰረፍ የከደቅ ነው
እሺ ወንድሜ።
እሺ የመጀመሪያው ጥያቄ አንደኛ ዮሐንስ ምዕራፍ 5 ቁጥር 8 ላይ የሚመሰክሩት መንፈሱና ውሃው ደሙም ሶስት ናቸውና ሶስቱም ባንድ ይስማማሉ ይላል። በእንግሊዘኛው ጋር ስንመጣ ግን the father the word and the holy ghost and this three are one ይላል። እና የትኛው ነው ትርጉሙ? የትኛው ነው መውሰድ ያለበት? ወይስ ይሄ ስላሴን ያመለክታል? የአማርኛው ትርጉምና እንግሊዘኛው የተለያየ ስለሚሰጠን ማለት አገኘኝ ጥያቄው እንግባ። እሺ ሁለተኛው ደግሞ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 29 ላይ እንዲያማ ካልሆነ ስለሙታን የሚጠመቁ ምን ያደርጋሉ? ሙታንስ ከቶ የማይነሱ ከሆነ ስለነርሱ የሚጠመቁ ስለምንድነው ይላል። እና ይሄንን ጥቅስ ታይዞ ለሞቱ ሰዎች መጠመቅ ይቻላል ወደሚል ነገር ያመለክታል ወይስ የጥቅስ ምን እንደሆነ የሚያመለክተው ነው? አገኘህ ሁለተኛው? እሺ ሶስተኛው እንግዲህ አንድ የሚባል ነገር አለ በሞተው ሰውና ከሞታን በተነሳው ሰው መካከል ልዩነት አለ ወይ? ልዩነት ካለውና ይሄ የሞተው አካላችን ራሱ የማይበሰብስ ሆኖ ካልተነሳ ሞት ድል ተነሳ እንዴት ማለት ይቻላል? አገኘኝ?
ያ
እሺ እነዚህ ናቸው። ጌታዬ ሲባርክ አመሰግናለሁ።
መልካም እንግዲህ እነዚህ ላይ እንወያይባቸዋለን ማለት ነው። አንድ ሁለት ነገሮች ዛሬ እናንሳ። አፕሮች ላይ መስጠን ማለት ይሄ በጣም ትልቅ ኤሪያ ነው። ይህ አፕሮችና እግዚአብሔር ሁላችንን እንዲረዳን የሚያስፈልግ የብዙ ጊዜ በዚህ ነገር ተፈትኛለሁ። ብዙ ጊዜ ራሴንም ሁሉ ሁሉም ያለው አሁንም የሚያስወጣል። በዚህ አጋጣሚ እኔ አሁን ለእናንተ ስለተናገርኳችሁ እኔ በቃ ሲለደርሻለሁ ማለት አይደለም። አሁንም ያው እንደናንተው እየቋጠንኩ ነው ያለው። ግን ካለው እንደው በተወሰነ ደረጃ እንደው አለኝ ኤክስፒሪየንስ ነው ሼር ማድረጋችሁ እንጂ ምኖርና መናገር የተለያዩ ነው። ስለተናገርኩ ጨርሻለሁ ማለት አይደለም። ግን መሆን ያለበትን ግን ነግራቸዋለሁ። ፈተናው ለሁለታችንም ለእኔም ለእናንተም ነው። ፈተናው ፕራክቲካሊ የመሆኑ ጉዳይ ለእኔም ለእናንተም ይባላል። ትንሽ አንድ ጥቅስ ባረብ ደስ ይለኛል። በዚህ ኤሪያ ላይ እኔም የምጽናናበት ጥቅስ ነው እና አንዳንድ ጊዜ ጌታ ሆይ እንዲስ ነው አሁን ይህ ነገር የምናገረው ነገር በቃ እኔ ራሴ እዚህ ነገር ፐርፌክት ሆኛለሁ ማለት ነው ወይስ በምን መንፈስ ነው ወገኖች ማስረዳው ብዬ ራሴን ጠይቃለሁ ማለት ነው። ራሴን ጠይቃለሁ እና ይቺ ጥቅስ አጽናናኛለች እና ራሴን አጽናንቼ ለመጀመር ሁለተኛ ቆሮንቶስ ምዕራፍ 13 ያለችዋን ቃል አብረን እስኪኛል ይባረክ ወይም ላይ ስታፍ ይኖረው እንደሆነ አላውቅም። ቢኖረው ደስ ይለኛል ቢያነብልን። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 7 ምን ጋር ይስከቻል ፈልጋይ ባለው ግን አንድ የሚመቸው ሰው
እሺ
ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 7 ላይ ያለው ቃል ነው። ለሁላችሁም የሚጠቅማችኋል። አንዳንዴ እንደዚህ ሼር ስታደርጉ ሰው እናንተን እንደ ፐርፌክት እንዳይቆጥራችሁ ደግሞ ወይ ደግሞ ፐርፌክት እስክትሆኑ ድረስ እንዳትጠብቁ ስለምትናገሩት ነገር ይረዳችኋል።
እሺ ናበ በጌታ ቤተሰብ ምን እንደሆነ ምዕራፍ 13 ቁጥር 7 ክፉ ነገርንም ከቶ እንዳታደርጉ ወደ እግዚአብሔር እንጸልያለን። እኛ የምንበቃው ሁነን እንገለጽ ዘንድ አይደለም፣ ነገር ግን እኛ ምንም እንደማንበቃ ብንሆን እናንተ መልካሙን ታደርጉ ዘንድ ነው።
አሜን። እኛ ይህን ነገር የምንነግራችሁ እኛ የምንበቃ ሁነን እንገለጽ ዘንድ አይደለም፣ ነገር ግን እኛ ምንም ማንበቃ በሆን እንኳን እናንተ መልካሙን ታደርጉ ዘንድ ነው አለ። ስለዚህ እስነት አባውታስ እንናገርኛ ውቁ ስለሆነ ሳይሆን ሰዎች ያንን መልካም እኛ መልካም ያንን መልካም ስለምናደርግ ብቻ ሳይሆን ሰዎች ማድረግ ያለባቸውን መልካም ነገር ግን መናገር ይችላል። ራሳችን የብቃት ልክ ላይ አድርገን ማስቀመጥ የለብንም። ስላልበቃንም እናገር አናቆም። ምክንያቱም ሌሎቹ ያንን መልካም ነገር ማድረግ ስላለባቸው እኛ ስለተሸነፍን እኛ የተሸነፍንበትን ብቻ አይደለም በሰው መንገድ ያለብን። እኛ ያልቻልነውን እኛ ባንችለው እንኳን መደረግ ያለበትን ግን መናገራለን ይባላል። ስለዚህ በዚህ በምነግራችሁ ነገር እኔ ኤክስፐርት ነኝ ማለት አይደለም፣ ግን ማድረግ ያለብንን እናንተም እኔም ማድረግ ያለብንን ነገር ነው የምንነጋገረው። እና ለዛሬ እስኪ አንድ ሁለት ነገሮች እናንሳ። በአፕሮች ጉዳይ እንዴት ነው አፕሮች ማድረግ ያለብን የሚለው ነገር ላይ አንዳንዴ እኔም እናንተም መስክተን አንዳንዴ አይገባችሁም አይገርማችሁም? አንዳንድ ሰው እናንተም ሌላውም ሰው መስክሮ አንዳንድ ሰው እናንተ የነገራችሁት ነገር ሳይገባው ሌላው ሰው የተናገረው ነገር ይገባዋል። እኔ እንዴት ነው እኔ በቃ ልናገር እንዴ? እኔ ስናገር ሰው አይገባውም፣ እንትና ሲናገር ግን ሰው ይገባዋል። ምንድን ነው ምክንያቱ ብሎ አንዳንድ ሰው ግራ ይገባዋል። እሱ ነገር ከተለያየ ግን የሚመጣ ከተለያዩ ምክንያቶች ነው የሚመጣው። እግዚአብሔር የተባረከው የመጀመሪያው በሉቃስ ወንጌል ላይ ያለው ሰውን ስንቀርብ ወይም ጥያቄያቸውን ከመመለሳችን በፊት ይህንን ጀምረን አይተነዋል ባለፈው። እና ወሳኝ ነገር ይሄ ሉቃስ መጽሐፍ ምዕራፍ 2 ላይ ነው ያለው። በጌታ በኢየሱስ ስም አነባለሁ። ኢየሱስ ክርስቶስ እንተ ሄደው ቤተ መቅደስ ሄደው ሲመለሱ እሱ አፋፋቸው። ቤት ሄደው ሲፈልጉት ቆይተው ቤት ሊያገኙ ስላልቻሉ ተመልሰው መጡ ወደ ቤተ መቅደስ። ሲመጡ ቁጥር 46 ላይ ምን ይላል? ከሶስት ቀንም በኋላ በመምህራን መካከል ተቀምጦ ሲሰማቸው ፊት ለፊት ብንኖር ደስ ይለኝ ነበር። እስኪ ሲሰማቸው በሉ
ሲሰማቸው
ሁላችሁም ለማየት ያመች ነበር ፊት ለፊት ብንሆን ነው። ሲሰማቸው ሲጠይቃቸው በመቅደስ አለኝ የሰሙትም ሁሉ በማስተዋሉና በመልሱ ተገረሙ። ምን ሲያደርግ ነው ያገኙት? ሲሰማቸውና ሲጠይቃቸው ይሄ ፋንዳሜንታል ነገር የመጀመሪያ ነገር ሰዎችን መስማት 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 አልሰማናቸው የምንናገረው ነገር አይደርስም ባቸው መስማታል የብዙ ሰዎች ችግር ነው ይሄ በተለይኛ ከበቃት እነሱን እንደለን ስለምናውቅ ለተላክሻት መናፍስ ተምራብ ስድስት ለዮሐንስም ለምራብ 13:36 አረቆይ ሰውዬው ሚስተፍሱን ሚጽፈው እንኳን ሊሰማችሁ ሚጽፈው እንኳን ይሆን እንኳን እንዳጥይስ ጥያቄና መልስ ያደረጋችሁ ቀርቶ እየተም ሊጽፈው ጥቅሱን መጻፍ እንኳን ቢፈልግ እንኳን ይሄኛው ያንራብስቲን ቁጥር 6 ላይ ብልጅም ሶሉ አለና በጣም ደስዛም ይላል ድንቅ በካያ ማለት ይችላል ማባስ ነው ይገልጻል ተሰለ ደግሞ ሰግር ማባስራት ቁጥር 6 ኢየሱስ ክርስቶስ ምንድን ነው የተናገረው አሁን አሳየን ሲል በእኔ ውስጥ ነው ያለው ብሏል ሐዋርያ ሥራ ምዕራፍ 2 ቁጥር 18 ላይ ኢየሱስ ክርስቶስ በንስሐ ዋጣካችሁ ይሰልይ በኢየሱስ ነው ስለዚህ አንተ አንድ አብራክ ካላ በስጋ እንደተከለተ ካተለልተ በኢየሱስም ካተጠመ ክርስቶስ ክርስቶስ ካተበለ እንዴት እንላለን ምናም ሰብስ በመወለድ እኔኮ ጌታን ተቀበል ጌታን መቀበል ባደረው ጻፉ ብዙ ሲያለም እግዚአብሔር ደግሞ በሶስት ናቸው ምክንያቱም በፍጥረት አስራ እንትን ላይ ለአብርሃም ስላሴ በሚገለጥበት ጊዜ ይላል እሱ እኛም ደግሞ ራሳችን ተሆናን ብለን ከዛ በኋላ እንግዲህ መዳን በራስ ነው የመዳን ቀን ዛሬ ነው ተብሏል መዳን ከፈለግ መዳን አለብህ ከሌለ ደግሞ እግዚአብሔር ደግሞ በአንተ ላይ ነው ብለን ጥለን የምንሄድ ከሆነ ምን ያረገን እንደሆነ እኔ እግዚአብሔር ሰይጣንም ያቋል ይችላል መስማት ያስፈልጋል ደግሞ መስከ ቆጣ ማለት አንዳንዴ እንትኑ ጃንኩ ስለሚበዛ በጌታ በጣም ነው የሚያበሽቀው የሚያወሩት ነገር ከምንም ነገር ጋር ስለማይገናኝ ያንን ቁጭላችሁ በትግስት ለመስማት በጣም ነው የሚሰረች ግን አማራጭ ወንድም በረከትኛ ከነሱ ምን ይሰማል ትሉኝ ሆነል የኔ መልሲ ኢየሱስ ከፈሪሳውያን እና ከሰዱቃውያን ምን ያገኘው ሲሰማቸው ነበር ይማር ነው እነሱ አላቸው እነሱ ተምዶ ነው አይደለም እነሱ እንደሌላቸው ያውቃል ከሱ በላይ እውቀትም የላቸውም እነሱ ኢየሱስን መስማት እንጂ የሚጠበቅባቸው ኢየሱስ እነሱ እንዲሰማ የሚችልበት ምንም አይነት ሪዝን የለም ግን ኢየሱስ ምን ያደርጋል ይሰማል ፈሪሳውያን ይሰማል ሰዱቃውያን ይሰማል ከዛ ደግሞ ምን ያደርጋል መሰላቸው አንዳንዴ ሰው ስለም አንናገር ቢል ሲል ይጠይቃቸው ነበር ይላል ውስጣቸውን እንዲያወጡ ያደርጋቸው ነበር ይሰማቸውና ሲጠይቃቸው ነበር ስለዚህ መዘጋጀት ያለብን እንግዲህ ነው አፕሮች ስናደርግ ለመስማትና እንዲናገሩ ሊያደርጓቸው የሚችሉ ጥያቄዎችን በዚህ ወንድም ሳምሶን ጎበዝ በጣም ነው የሚሰማው አሁን አንድ በዲስታንስ የሚመሰክር ለፓስተር አለ አንዳንዴ ፓስተሩ የሚያወራው ጃንክ በጌታ ቤት ጥያቄ ውጪ የትና የት ሄዶ ነው የሚያወራው አንድ ጥያቄ ጠይቃችሁ ከስድስት ሳምንት በኋላ ላይ ነው ወደ ጥያቄው ስለ ይመጣል ይላል ከስድስት ሳምንት በኋላ እና ከዛ በፊት ጥያቄው ምርት ላይ ሲዘርስ ድረስ እሱ የሚያወራውን ነገር ሁሉ መስማት ይፈልጋል ሁሉም ሳምሶን እዚህ ላይ ትንሽ አንዳንድ ሀሳብ ስትበት የመስማት ትግስት እንዴት እያዳበርክ እንደሆነ በተለይ ከፓስተር ግሩፕ ጋር በተያያዘ እንዴት ትግስትን እንደሚፈታተ ነው እና አንተ እንዴት እንደ ሃንድል እንደምታደርገው እስኪ አጭር ምስክርነት ስጠን።
እሺ
ወንድም ሳምሶን አለ? ኦኬ ወጣ መሰለኝ። ሌሎቻችሁ ሰማሉ አይደለ?
አይሰማም።
ኦኬ ወንድም ሳምሶን ወይ ሳይለንት ላይ
ሰማል።
ነው የሚያመቸው ሁኔታ አይደለም እንጂ ቢነግረን ኖሮ ጥሩ ነገር እንሰማ ነበር። እና የምኑን እንትን ነው እዚህ ለምናየው? እንግዲህ የመስማት ነው፣ የመስማትና የመጠየቅ እና እንዲናገሩ ሊያደርጓቸው። ለምሳሌ መዳን እንዴት ነው ሊሆን ይችላል። ቀደም ሲል ከነበርከው እምነትና አሁን ካለው ጋራ ያለው ልዩነት ምንድን ነው? ለምን መረዳት ፕሮቴስታንት ሆነም ተሰጠሩላቸው ቀደም ሲል የነበራቸው ያለው ልዩነት ምንድን ነው? ኦርቶዶክስ ከነበሩ ለማስረጃ ፊት አገኛች ከሺ ከፕሮቴስታንት እና ከዋሪ ሰራ ያለው ልዩነት ምንድን ነው? ሳይንቲፊ ነው ለምን የጥምቀት በማቴዎስ ወንጌል ምዕራፍ 28 19 ትክክለኛው ይሄ ነው ብላችሁ አይጀምርም። ማቴዎስ 28 19 ላይ ባቡል ቅዱስ ተጠመቁ ይላል። ሐዋርያት ሥራ ላይ ደግሞ በኢየሱስ ስም ተጠመቁ ይላል። ሐዋርያት ሥራ ብዙ ቦታዎች ላይ ለምን ተለያየ? አይ እዚህ ላይ ማለት ኢየሱስ ያለውን ነው መቀበል ያለብን። የሐዋርያቶችን ይህችን ተቀበላለ ዋናው ኢየሱስ ነው። ኢየሱስ ያለውን ምክር ያሉ ሐዋርያት ናቸው። ማቴዎስ 28 19 እኮ ኢየሱስ ናቸው። ሐዋርያቶች ናቸው። እንደዚያ ያሉ ኢየሱስ ክርስቶስ እናንተ የሚቀበል ይቀበላል ብሏል። ስለዚህ በሐዋርያትና በኢየሱስ መካከል ብሎ ልዩነት ፍር ይችላል እያለ እኛ ከሰበክ ነው የሚለኝ ወይም ከሰበከ የተረገመነት ነው ነው ብሏል። እና እንዴት አድርጋችሁን ሐዋርያትን መጠረቡ ጥያቄ ጥያቄ እየሰማችሁ እንድትሄዱ ብዙ ነገራቸው እንድታውቁ የሰዎችን ደረጃ እንድትረዱ ይረዳችሁ። ከዛ በኋላ ነው ወደ መልስ ብዙ መስማት ከሁሉ ጥያቄ በኋላ እንዴት ብዬ በመለስለት ብዬ የሚጠባውላቸው እንግዲህ ወደ ተለያዩ ሁኔታ ትሄዳላችሁ። ማለት ስትሰሙት የሰውየውን ብዙ ነገሮችን መረዳት ትችላላችሁ። ያን ጊዜ ሰውየው ለምሳሌ ለመረዳት የሚጠይቅ ሰው ሆኖ ሊገኝ ይችላል። ስትሰሙት ነው እንግዲህ ሁሉ የምታውቁት። ለመረዳት የሚጠይቅን ሰው ምንድን ነው የሚደረገው? አንደኛ ጴጥሮስ ላይ የተጻፈ ቃል አለ። አንደኛ ጴጥሮስ ምዕራፍ 15 ላይ አንደኛ ጴጥሮስ ምዕራፍ 15 ለመረዳት በእኛ ውስጥ ያለውን እውነት ለመረዳት የሚፈልግ ሰው አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ ያሉ ግን ጌታ እርሱን ኢየሱስ ክርስቶስን ቀድሶ በእናንተ ስላለ ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ፣ ነገር ግን በየዋህነትና በፍርሃት። እኛ ውስጥ ያለውን እውነት ምክንያቱን ማወቅ ለሚፈልጉ ሰዎች በየዋህነትና በፍርሃት ሆነን ነው መልስ መስጠት ያለን። ለዚህ ደግሞ መዘጋጀት ያልተዘጋጀም ከሆነ የሚቀጥለው የተዘጋጀ ይመልሰጣል ይባላል እንጂ የማናውቀው ነገር የተዘጋጃችሁ እርግጠኛ መሆን አለብን። መዘጋጀት
በምንዘጋጃቸው ዝግጅቶች አንዱ ከመልስ ባሻገር የዋሃትና በፍርሃት በጣም በፍርሃት በስልትና የዋሃነት ማቅረብ አለብን። እነማ እኛ ውስጥ ተስፋ እንዳለ አውቀው የዛን ተስፋ ምክንያት ለምትል ሰዎች ሌሎቹን ነግራቸዋል። ሌሎቹ እንደያመጣጣቸው ሌላ ይበዳል። ስለዚህ በዛሬ ሁለቱም አንደኛው መስማትና መጠየቅ ነው፣ ሁለተኛው ደግሞ የሚጠይቁ ነው። በእኛ ውስጥ ተስፋ እንዳለ አውቀው ምክንያቱን ለሚጠይቁ ደግሞ ተዘጋጅተን ፍርሃትና የዋህነት ለመስማትና ለማዳመጥ ተዘጋጅተን ነው። ሳምፕል ፈረቻል
ወንድ በረከት ድምጽ በጣም ዝቅ ብሏል።
አሁን ይሰማል?
አሁን ይሰማል።
ስለዚህ ምንድነው ያልኩት? ሁለቱ አፕሮች ምንድናቸው? ለመስማትና ለመጠየቅ ተዘጋጅተን ነው አፕሮች ማድረግ ያለብን። ወጡ ምንም አይነት ይሆኑ እውነት እንደሌላችሁ ስላወቃችሁ እኔ ከእሱ ምን እሰማለሁ እውነት ያለኝ እኔ ነኝ አይባልም። ምክንያቱም ኢየሱስ ፈሪሳውያንና ሰዱቃውያን ሰምቷል። ኢየሱስ አንበልክ እሱ ሁሉን የሚያውቅ ሆኖ ሳለ መጽሐፍ ቅዱስ ምን ይላል? የጥበብና የእውቀት መዝገብ ሁሉ ፈርሱ ነው ነው ግን ሰምቷል። የኛም መስማት ደግሞ በደንብ አድርገን እንዴት አድርገን አፕሮች እንደምናረጋቸው እስከሚገባን ድረስ ደግሞ መጠየቅ። አረ ቶክስ አለ ምንድን ነው? አረ ተው ማነው አንድ ሰው እንግዲህ ግንጭ የት ሚውት አድርጎ ተንፈሱ ይወንም ይሰማቸዋል። ይሄንን ለኔ የሚሰማኝ ነገር
አዎ
ሰማ። ኦኬ አሁን ጠፋ መሰለኝ ሁላችን ስናወራ። እንዴ ለባለ መዳ ያላችሁ መሰለኝ። እና አንደኛው ያ ነው በጣም ዋናውና ትልቁ ነው ያ መስማት መጠየቅ ስፋን ፋውንዴሽናል ኢየሱስ ክርስቶስ መጀመሪያ ያደረገው ነገር ጌታ ኢየሱስ መስማት ማዳመጥ። ሁለተኛው ደግሞ መልስ ለመስጠት መዘጋጀት በየዋህነትና በፍርሃት። ይሄ እንዳውቃለሁ አውቃለሁ አይነት ነገር እኔን ብቻ ስሙኝ አይነት እንዲህ ባለ ነገር ሳይሆን በየዋህነትና በፍርሃት ሆነን ተዘጋጅተን መልስ መስጠት አለብን። ካልተዘጋጀን እንኳን በቃ ሌላ ቀን ተዘጋጅቼ መጥቼ መልስላለሁ ብላችሁ ነው እንጂ ማየት ያለባችሁ። በቃ ይሄ ሰውዬ እኮ ሊሰማኝ ጆሮውን ከፍቷል በሚል ማጣወት የለባችሁ። እንደዚህ ለማወቅ የሚጠይቅን ሰው ተዘጋጅተን በየዋህነትና በፍርሃት መጠየቅ መመለስ ያስፈልጋል። እነዚህን ሁለቱን አፕሮቾች ካየን ሌሎቹን ደግሞ በሚጠጡት ፍቃቶች እንደዚሁ ጥያቄዎችን ቶሎ ከጨረስን ሌሎቹን ደግሞ እንደዚሁ ጣልቃ እያስገባ እናያቸዋለን። እንግዲህ ዛሬ በዚህ እንጠብሳለን። የሚቀጥለው ሶስት ጥያቄዎች ቀርበዋል። ካየን በኋላ አንደኛው አንደኛ ዮሐንስ ምዕራፍ 5:7 ላይ ጊዜኛ ያለው እንድናይ ነው። ሁለተኛው በአንደኛ ቆሮንቶስ 15 ላይ ስለሙታን መጽነቅ የሚያወራልና ምንድን ነው የሚመጡ ሰዎች እኛ መጽነቅ አለብን ወይስ ምን ማለት ነው የሚል ነው። ሶስተኛው ደግሞ የሚሞተው አካልና በሚነሳው አካል መካከል ያለው ልዩነት የሚነሳው ያ የሞቱ አካል ካልሆነ ሞት ድል ተነስቷል ስንል ምን ማለት ነው የሚል ጥያቄ ሶስት ጥያቄዎች ቀርቧል። እንግዲህ ገናች ለን ወያለን ችግሮ ሳምንት ማለት ሌላ ጥያቄ የሚጨምር ሰው አለ? ኦኬ፣ ከሌለም በሳምንት ውስጥ ከሚኪ ጋር ኮንታክት ሲያደርጉ ጥያቄያቸውን ይቀበላቸዋል። ለዚሁ ጥያቄን ለማሰባሰብ በህዝብ የተከሰተው ክፍልም ላይ ድብስ ጥያቄውን ሶስት ያደረግላቸዋል ማለት ነው። እንግዲህ ለዛሬ በዚህ ጨርስ። ይህም ጊዜ ኢየሱስ ይባረክ። እግዚአብሔርን እናመስግነው እና አባታችን ወይ ሰሎች ፕሮግራማችን እንዲዘጋ ዛሬ እድሉን ለትማርታ ሰጣለሁ። እግዚአብሔርን አመስግኝና በአባታችን ወይ ሰሎች ፕሮግራም ይይልን። እንግዲህ ኢየሱስ ይባረክ።
ከላይ እንድትገባና እንድትይ
ቪዲዮን ሼር እንድታረጋግጡ ለሚከተለው ሳምንት እናረጋግጣለን።
እሺ በቃ ደህና ደሩ።
አሜን ደህና ደሩ።